ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
እግዚአብሔር የተመሰገነ ይሁን። አንገቶቻችንን ዝቅ አድርገን የእግዚአብሔርን ቃል አነብላችኋለሁ። ጌታ ምን እንደሚል። እግዚአብሔር ስም የተባረከ ይሁን። እንደዚህ ይላል የእግዚአብሔር ቃል፣ ወንድሞች ሆይ እኔን የምትመስሉ ሁኑ። እኛ እንደ ምሳሌ እንደምንሆንላችሁ እንዲሁም ይመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። እግዚአብሔር ስም ብሩክ ይሁን። እንደገና ከእግዚአብሔር ቃል አነባለሁ። እግዚአብሔር ስም የተባረከ ይሁን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደ ሞተና እንደ ተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። ጌታ ኢየሱስ ዳግመኛ መምጣትህን በአንክሮና በማስተዋል በጥልቀት እንድናስብ እርዳን። ያንተ መምጣት ጌታ ሆይ የሃይማኖታችን ግቡም ዓላማውም ይህ ነው። ጌታ ሆይ ለሰማያዊ ዜግነት የተጠራንበትን ይህንን ጸጋ ልብ እንድንል እርዳን። አቤቱ ሀገራችን በሰማይ መሆኑን በዚያም ከዚያም የሚመጣውን የእግዚአብሔር ልጅ ኢየሱስን ልንጠብቅ የሚገባበትን ይህንን ጸጋ እንድናስብ እርዳን። እግዚአብሔር ሆይ የወጣነው የወጡበትን አገር ጌታ ሆይ ሳያስቡ አንተ በሰጣቸው የተስፋ ቃል እግዚአብሔር የፈጠራትንና የሰራትን ከተማ ከጥንት ጀምሮ ሲጠብቁ እንደነበሩት እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ እንደ ታማኝ ወንዶችና ሴቶች ልጆች ጌታ ሆይ እኛም ሰማያዊውን ሀገር እንድናስብ እርዳን። የተሰጠንን ተስፋ ልብ እንድንል እርዳን። ይህን ስለምታደርግልን እናመሰግንሃለን። ደግሞም የቃል ደጆች ይከፈቱልን። እግዚአብሔር ሆይ አስተምረን በጌታ በኢየሱስ ክርስቶስ ስም አሜን። የጌታ ስም የተባረከ ይሁን። ጥቂት ነገሮችን አብረን እናነሳለን እና ስንመለከት የምናያቸው ነጥቦች እግዚአብሔር የተመሰገነ ይሁን። እነዚህ ሁለት መሰረታዊ ነገሮችን እናያለን። በተከታታይ ባስተማርኩት ትምህርት ውስጥ የመጨረሻውን ዘመን አስመልክቶ ሁለት መሰረታዊ ነገሮችን አይተናል። አንደኛ እግዚአብሔር ለእስራኤል ያለው ተስፋ ቃል በብሉይ ኪዳን ያለው ይፈጸማል ወይስ አይፈጸምም ለሚለው እስራኤላውያኖች በእግዚአብሔር ቃል የተነገረላቸው ተስፋ ኦልሬዲ አሁን በቤተ ክርስቲያን እየተፈጸመ ያለው ያ ሁኔታ ውስጥ ነው መግባት ያለባቸው። ለብቻው የእስራኤልን ሕዝብ በጥንት ዘመን እግዚአብሔር ትሪት እንዳደረገ አደርጋቸውም የሚል አመለካከት ያላቸው እንዳሉ እና ይህ አመለካከት ደግሞ ትክክል ሊሆን እንደማይችል በበኩሌ የማምነውን አካፍያችኋለሁ። ሁልጊዜ እንድታስቡ አደራምላችሁ በመጨረሻው ዘመን ጉዳይ ላይ በትንቢት አተረጓጎም ሰዎች የተለያየ አመለካከት ስላላቸው ይህ ጠንከር ያለና ውስብስብ የሆነ ጉዳይ ስለሆነ ያልተፈጸመ ትንቢትን እንዲህ ሊሆንም ይችላልም ወደሚልም ሁኔታ የመምጣት መልክም ስላለው በዚህ ጉዳይ ክርስቲያኖች አንዱ ክርስቲያን ሌላውን ያወገዘ ሐሰተኛ ሁነተኛ ምንባባልበት አይደለም። ግልጽ ነው። በአንድ ቤተ ክርስቲያን ውስጥ ዲፈረንት ቪው ኖሯቸው ሰዎች ሊኖሩ ይችላሉ። መጽሐፍ ቅዱስ በትክክል የጌታን መምጣትና የጌታ የኛንም ወደ ጌታ የመሰብሰብ በአለም ላይ የተነገሩ ትንቢቶችም እንዴት እንደሚሆኑ ግልጥ ባለ መንገድ የተጻፈ ነገር ስላልሆነ በትንቢት የተነገረው ነገር እንኳን ለኛ ትንቢቱንም ለተናገሩት እንኳን በየትኛው ዘመን ነው እግዚአብሔር ያመለከተው ይሄንን መቼ ነው የሚፈጸመው ይላሉ። ትንቢት የተናገሩት የእግዚአብሔር ሰዎች እንኳን እየመረመሩ ነው የኖሩት። እናትም ቢቱ ምንም በውስጣቸው ቢመጣ ሊናገሩት ሊጽፉትም ቢችሉ ሁሉ ነገር እንደገባቸው ሆነው አይደለም የያዙት። ስለዚህ እኛም ደግሞ የበለጠ የነሱን ትንቢት ያነበብን ለምናጠና ሰዎች የጌታ መምጣትና የኛም ወደሱ የመሰብሰብ ጉዳይ በዚህ ዓለም ይሆናሉ የሚባሉ ነገሮችን በሙሉ የእግዚአብሔር ሰዎች የሚመስላቸውና የሚታያቸውን በቅንነት የሚያጠኑት ጥረት ነው። ስለዚህ ዲፈረንት ቪው ያላቸው ከኛ የተለየ አመለካከት ስናይ በልበ ሰፊነት መደማመጥና ደግሞ አመለካከቶቻችንን ማወዳደርና ማስተያየት ተገቢ እንደሆነ ነው በበኩል የማምነው። እግዚአብሔር ይመስገን። ስለዚህ አንድ ሰው ከመከራ በፊት ጌታ ኢየሱስ ክርስቶስ ቤተክርስቲያንን ይነጥቃል የለም ከመከራ በኋላ ነው ቢል የሚያጣላ ነገር አይደለም። በድምጽ ብልጫም ይወሰን አይደለም። አያችሁት? እና የእስራኤልንም ጉዳይ አስመልክቶ ሰዎች የለም ለእስራኤላውያኖች እግዚአብሔር የገባላቸው ተስፋ ቃል በአዲስ ኪዳኑስ በቤተክርስቲያን ዛሬ የተፈጸመ ያለው ይህ አዲስ ኪዳን እስራኤል ሁሉ በዚህ ውስጥ ነው የእግዚአብሔርን እጅ ማየት ያለበት የሚል ቪው አላቸው ቢኖሩ እንደ ካህዲዎች ልንቆጥራቸው አንችልም። እነዚህ አመለካከቶች መንፈሳዊ እይታቸውና አተረጓጎማቸው ልክ መሆን አለመሆኑን የመፈተሽ የኛም ሊፈተሽ በሚችልበት አይነት መንገድ ማየት ተገቢ እንደሆነ ነው በበኩል የማምነው። እግዚአብሔር ይመስገን። በእምነት አንቀጽ ላይ አንዲት ቤተክርስቲያን የእምነት አንቀጽዋ ላይ ክርስቶስ ዳግመኛ መጣው ቤተክርስቲያን ምትነጠቀው ከመከራ በፊት ነው የሚል እንደዚህ በጣም የረቀቀ ወይም ደግሞ እንደዚህ ባለ አይነት ሁኔታ ላይ በትርጉም የሚደረስበትን ነገር አቋም አድርጋ መውሰዷ ትክክል ነው ብዬ በበኩሌ አላምንም። ምክንያቱም አንዲት ቤተክርስቲያን የእምነት አንቀጽ ነው ብስትል አንድ ነገር የጌታን መምጣት በትክክል እንዳወቀችውና ይሄን ያልተቀበለ የዚህ ቸርች አባል መሆን አይችልም እንደማለት ነው የሚሆነው። ስለዚህ ባንዲት ቤተክርስቲያን ዲፈረንት ቪው ያላቸው ሰዎች አባላት ሆነው ተቻችለው በፍቅር ሊኖሩ ይችላሉ። ዋናው የሚመጣውን ኢየሱስን ሁላችንም እንውደደው። ዋናው ሁላችንም ወደሱ ለመሄድ ልባችንን እናዘጋጅ እና ሁሉም ባለው መልካም አመለካከት ቅዱሳንን ወደ ጌታ መምጣት የሚያዘጋጅ መልካም የሚያነጽ ነገር ይውጣ እንጂ ሌላ ነገር ሊሆን አይገባም። አንዳንድ ሰዎች የለም እንዲህ ነው ማምነው ብለው ግትር ብለው ዶግማቲክ ሆኖ በእንደዚህ ያለ ጉዳይ ላይ ከቸሮ ሆኖ ባንዲት ቤተክርስቲያን ውስጥ ለሁሉም ክፍት ነች ብትባልም ድርቅ ያለ ግትር ያለ አመለካከት ይዘው ለሙግት ቤተክርስቲያን ውስጥ መመላለስ እንዳለባቸውም አላምንም። ልበሰፊነት፣ ክፍትነት፣ አንዱ ካንዱ የመማር የሌላውን የማዳመጥ ጸጋ መኖር አለበት ብዬ ነው በበኩል የማምነው። ይሁን እንጂ ከመጽሐፍ ቅዱስ እንዳየነው እኔ እንደማምነው እንደተረዳሁት እንደተማርኩትና እንደማስተውለው መጽሐፍ ቅዱስ በብሉይ ኪዳን እስራኤላውያኖችን አስመልክቶ እግዚአብሔር የተናገራቸውን ትንቢቶች ሰፊ ነገሮች ተመልክተናል። እግዚአብሔር ለነሱ የገባቸው የተስፋ ቃሎች እንደማይወድቁ በብሉይ ብቻ ሳይሆን በአዲስ ኪዳንም ሐዋርያ ጳውሎስ የሚለውን ተመልክተናል። ወደ ኋላ ተመልሰን ይህን ሁሉ ማየት ያለብን አይመስለኝም እና አሁን ስንመለከት እነዚህን ጉዳዮች የቤተ የእስራኤል መምጣት አለ የእስራኤል መታደስ አለ እና የመታደስ አዲስ ልደት ይላል መጽሐፍ ቅዱስ ሐዋርያቶች በሐዋርያት ሥራ ላይም ተናግረዋል ሐዋርያው ጳውሎስም ተናግረዋል እግዚአብሔር እስራኤልን ድንዛዜያቸውን የሚያነሳበት ዘመን እንዳለ ተናግረዋል እግዚአብሔር የተመሰገነ ይሁን የብሉይ ኪዳን ነቢያት ዘካርያስን ተመልክተናል እንዴት እግዚአብሔር በታላቁ መከራ ጊዜ ውስጥ እስራኤላውያኖችን ለመታደግ የእግዚአብሔር ልጅ ኢየሱስ እንደሚገለጥ ሁሉ ተጽፏል እነዚህን ትንቢቶች መንፈሳዊ ትርጉም እየሰጠን እንዳሉ ሊፈጸሙ እንደማይችሉ አድርጎ ማየት በጣም አስቸጋሪ ነው ለኔ በበኩሌ የማይሆን ነገር ሆኖ ነው ያየሁት ስለዚህ እስራኤላውያኖች ይታደሳሉ እና ሁለት የትርጉም እይታዎችን እንመለከታለን ታሪካዊ ቅድመ ሺህ ዓመት የሚባል ትርጉም አለ እና እነዚህ ትርጉሞች ሺህ ዓመት እንግዲህ መለያያና ወይም የአመለካከቶችን ድንበር ማካለያ ሆኖ የሚታይበትን ምክንያት ከዚህ በፊት ያካፈልኩትን ጥቂት ልንገራችሁ ሺህ ዓመት የክርስቶስ ግዛት በራእይ ምዕራፍ 20 ላይ ነው የተጠቀሰው በተደጋጋሚ በዛ ውስጥ ሺህ ዓመት ተጠቅሷል በሌሎች ቦታዎች ውስጥ ሺህ ዓመት በቁጥር ሺህ የሚለው ቃል ተጽፎ አናይም ጴጥሮስ በጻፈው መልእክት ላይ አንድ ቀን እንደ ሺህ ዓመት እንደ አንድ ቀን ነው ለእግዚአብሔር ብሎ ያለው ነው የምናየው ያ የሺህ ዓመት ግዛት ለማሳየት የጻፈውም አይደለም ይሁን እንጂ በዚህ በሺህ ዓመት ጊዜ በራእይ መጽሐፍ ላይ የተጠቀሰውን ብዙዎች ይህንን ሲምቦሊክ ቁጥር ነው እንጂ ሊትራል የሆነ ሺህ ዓመት አይደለም ብለው የሚሉ አሉ እና ከዚህ የተነሳ ሺህ ዓመት የሚባል አንድ ነቢያቶች ወደ ሩቅ ዘመን ያዩት ክርስቶስ ይወለዳል እንደምንል ዳግመኛ ይመጣል እንደምንል አንድ ሺህ ዓመት የሚባል ወደፊት የሚሆን ያዩት ነገር የለም የሚል አመለካከት ያላቸው አሉ እና አንዳንዶች ደግሞ ምን ይላሉ የለም ይህ ሺህ ዓመት በሲምቦል የተነገረው ክርስቶስ ኢየሱስ ቤተክርስቲያንን ከመሰረተበት ጊዜ ጀምሮ ያለውን ሁኔታ ነው ዛሬ ሰይጣን ድል ተነስቷል ዛሬ ሰይጣን በወንጌል ኃይል ተሸንፏል ይኸው ሰዎች እየዳኑ ነው ወደ ክርስቶስ እየመጡ ነው ይህ ሺህ ዓመት ነው ሰዎች አይጠቀሙበት እንጂ የክርስቶስ መንግስት ዛሬ በምድር ላይ እየሰራች ነው ብለው የሚሉም አሉ ያለ አመለካከት ያላቸው አሉ አንዳንዶች ደግሞ ምን ይላሉ የለም ይህ ሺህ ዓመት ወደ ክርስቶስ መምጫ ጊዜ ላይ ስንቃረብ ስንዳረስ ጠጋ ስንል ለየት ያለ ጊዜ ይሆናል ቤተ ክርስቲያን ዛሬ በብዙ መንገድ የምትሰደድ ችግር የሚኖርባት ብትሆንም በወንጌል ኃይል ዓለምን ትለውጣለች እነዚህ ሁኔታዎች ድንቅ ነገር ያመጣሉ የሚል አመለካከቶችን ደግሞ ያያሉ እነዚህ አመለካከቶች በታሪካዊ ሂደታቸው ስትመለከቱ እነዚህን ትርጉሞች አቋም አድርገው የወሰዱ የእግዚአብሔር ሰዎች ከኖሩበት ዘመን አንጻር የሚያዩት ነበር ለምሳሌ በአሜሪካን ሀገር ዘ ግሬት አዌክኒንግ የሚባል ሁለት ትልልቅ ሪቫይቫሎች የተካሄዱበት ጊዜ ነበር እነዚህን ሪቫይቫሎች ከመምጣታቸው በፊት ብዙዎቹ ክርስቲያኖች የጌታን መምጣት በጣም የሚያውበት ሐሰተኛው ክርስቶስ በካቶሊክ ቤተክርስቲያን ውስጥ አለ ብለው የሚሉበት በተለይ በተሐድሶ ዘመን የነበሩት ከነበረባቸው ተቃውሞና ስደት የተነሳ የዓለምን ነገር የሚያውበት ሁኔታ የጨፈገገ አመለካከት ነበረባቸው ከነበሩበት ስደት የተነሳ ሰደሊ ግን ሪቫይቫል መጣ ሲመጣ ይሄ ሪቫይቫል ሲመጣ እንዴ ይሄንን ያህል በማስ ሰዎች ከተለወጡ ይሄንን ያህል ትልልቅ እንቅስቃሴ መሆን ከቻለ የለም ይሄ ሺህ ዓመት የምንለው ነገር ቤተክርስቲያን በድል አድራጊነት ዓለምን ሁሉ ካጥለቀለቀች በኋላ ክርስቶስ ኢየሱስ አሸናፊ ለሆነች ቤተክርስቲያን እንጂ የሚመጣው ለምትሸነፍ ቤተክርስቲያን አይደለም የሚል አመለካከት ደግሞ መጣ አሁን ያለንበትን ዘመን ደግሞ ተመልከቱት ስንመለከት በቤተ ክርስቲያን ውስጥ ዛሬ የሚታየው የሚሰማው የሚዳሰሰው ብዙ ችግር እንኳን ቤተ ክርስቲያን ድል አድራጊ ትሆናለች ሊባል አስቸጋሪ ነው ግን ይሄም ሆኖ ባለፈው እንደነገርኳችሁ ስቲል የኪንግደም ዶሚኒየን የሚባል አዳዲስ ዶክትሪን የሚያራግቡ አዳዲስ እንቅስቃሴዎች አሉ እና እነዚህ ዓለምን በወንጌል ኃይል ሲስተሙን ገቨርንመንቱን ሁሉ መለወጥ አለብን መለወጥ እንችላለን የሚል ሚሊታንት የሆነ ስትሮንግ አቋም ያላቸው ደግሞ ክርስቲያኖች አሉ እና በእንደዚህ ያለ ሁኔታ እንግዲህ ቤተ ክርስቲያን አሁን ካለችበት ወጣ የዓለምን መንግስታት ሁሉ ማርካ እንደዚህ ያለ ለውጥ ሊመጣ ይችላል ወይ የሚለው በራሱ የሚያጓጓና ሰው የሚመኘው ቢሆንም ይሄ ሊሆን የሚችልበት ሁኔታ እንዴት ነው የሚለውን ልቦና ያለው መመርመር አለበት። ከሁሉ በላይ መጽሐፍ ቅዱስ የሚለው ማን ማየት አለበት? መጽሐፍ ቅዱስ እንደሚነግረን ቤተክርስቲያን በብዙ ችግር ውስጥ እንደምታልፍ፣ በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ፣ በምድር ላይ የሰው ልጅ ሲመጣ እምነት ያገኝ ይሆንን እንዳለ ጌታችን የተናገራቸው የመምጣቱ ምልክቶች በሙሉ ችግሮች እንደሚበዙባቸው በብዛት ይታያል። እነዚህ ጋሃድ የሆኑ ትንቢታዊ ነገሮች ይያሉ። አንዳንድ ጥቅሶችን ብቻ በመውሰድ ሰዎች እንዲህ የጎላና ትልቅ ነገር የተነገሩትን የጌታንና የሐዋርያትን ምክርና የነቢያትን ቃል ሁሉ ችላ ብለን እንዲህ ይሆናል ብለን ልንል የምንችልበት ሁኔታ በቀላሉ ማሰብ አስቸጋሪ ነው የሚሆነው። ስለዚህ ሺውን ዓመት አስመልክቶ የሚኖሩ አመለካከቶች ዲፍረንት እይታዎች የሚኖሩባቸው ምክንያት ታሪካዊም ባህሪ እንዳለው እንድታስቡ ብዬ ይህንን ያልኩት። እግዚአብሔር የተመሰገነ ይሁን። ዛሬ ኮምፒውተሩ ምንም ሁሉ ጸጥ እያለ እግዚአብሔር ይመስገን። ስለዚህ ታሪካዊ ቅድመ ሺህ ዓመትንና ዲስፔንሴሽናል ወይም ከመከራ በፊት ቤተክርስቲያን ትነጠቃለች የሚሉትን እነዚህን ሁለት እይታዎች በጥራት እንድታዩዋቸው ላሳስብ አደራ እወዳለሁ። በአብዛኛው በአሁኑ ጊዜ ክርስቲያኖች በእነዚህ በሁለት እይታዎች ላይ ነው የሚለዩት እና ብዙ ክርስቲያኖች በጣም ሲሪየስ የሆኑ ክርስቲያኖች ኢዘር ታሪካዊ ቅድመ ሺህ ዓመት ወይም ሂስቶሪካል ፕሪሚሌኒያሊዝም የሚለውና ወይንም ዲስፔንሴሽናሊዝም ወይንም ደግሞ ከመከራ በፊት የሚለውን ከሁለቱ አንዱ ላይ ነው አቋም ያላቸው። እና ታሪካዊ ቅድመ ሺህ ዓመት የሚለው ምን አይነት አመለካከት እንዳለው ከዚህ በፊት ነግሬያቸዋለሁ፣ ግን ዛሬ ግን ለየት ባለ መንገድ እንድናየው ስለፈለግኩ ነው። ይህንን አመለካከት የሚያዩ ጌታችን ኢየሱስ ክርስቶስ ከሺህ ዓመት በፊት ዳግመኛ እንደሚመጣ ያምናሉ። ግልጽ ነው። እና እንደ ሌሎቹ ከሺህ ዓመት በኋላ እንደሚሉት አይደለም። ከሺህ ዓመት በኋላ ማለት ኢየሱስ የሚመጣው ከሺህ ዓመት በኋላ ነው። አሁን ሺህ ዓመቱ አሁን ነው ያለው የሚሉ አሉ። ቅድም እንዳልኳችሁ አንዳንዶቹ ደግሞ ቤተ ክርስቲያን ወደ ጌታ መምጣት አካባቢ ላይ ኢንዴፊኒት የሆነ ፔሪድ ኦፍ አንድ የተወሰነ ወርቃማ የድል አድራጊነት ዘመን አላት፣ ከዛ በኋላ ክርስቶስ ይመጣል የሚሉ አሉ። እነዚህ ግን ዲፍረንት ናቸው። ሺህ ዓመት የሚባለው የክርስቶስ መንግስት በምድር ላይ ክርስቶስ የሚገዛበት ጊዜ አለ ብለው ያምናሉ። ጌታ ግን ዳግመኛ የሚመጣው ግን ይህ ሺህ ዓመት ከመጀመሩ በፊት ነው ይላሉ። ግልጽ ነው፣ ግልጽ ነው። ስለዚህ በዚህ ጉዳይ ላይ ከሺው ዓመት በፊት ክርስቶስ ዳግመኛ መምጣቱን የሚያምኑ ሁለት አመለካከቶችን ነው ዛሬ የምናየው። ታሪካዊ ቅድመ ሺህ ዓመትና እንደገና ደግሞ ዲስፔንሴሽናሊዝም የሚባለው ወይንም ከመከራ በፊት ቤተክርስቲያን ትነጠቃለች የሚለው ነው። በእነዚህ በሁለቱ መካከል ያለውን ልዩነት ልብ በሉ። በእነዚህ በሁለቱ መካከል ያለውን ልዩነት ታሪካዊ ቅድመ ሺህ ዓመት የሚባሉት ከሺህ ዓመት በፊት ክርስቶስ ዳግመኛ ይመጣል ሲሉ፣ ከዛ በፊት የቤተ ክርስቲያን መነጠቅ የሚባል ነገርም የለም፣ ሁሉም ነገር የቅዱሳን ትንሣኤም በጌታ አንቀላፉም የዳኑ ቅዱሳን ሁሉ ተነስተው የሚነጠቁት በዚህ በዳግመኛ ምጽአት ጊዜ ነው ይላሉ። ታላቁ መከራም እንበል በዛ በመጨረሻ ዘመን ይሆናሉ የተባሉት የጸረ ክርስቶስ ኃይልና ሰራዊት መነሳት፣ እነዚህ ሁሉ ነገሮች ከጌታችን ከኢየሱስ ክርስቶስ ዳግመኛ ምጽአት በፊት ይሆናሉ። እሱ መጣ ማለት ከዛ በኋላ የሺውን ዓመት መንግስት ሊጀምር የሚችልበት ሁኔታ እንደሚካሄድ ነው። ግልጽ ነው፣ ግልጽ ነው። ስንት ጊዜ ነው ጌታ የሚመጣው የሚለው ለእነዚህ አንድ ጊዜ ብቻ ነው። እሱም ዳግመኛ ምጽአቱ ነው። መነጠቅን እንዴት ያዩታል? መጽሐፍ ቅዱስ ላይ መነጠቅ አለ አይደለም ወይ? መነጠቅን የሚያዩት እነዚህ ጌታ ኢየሱስ ክርስቶስ ከሺህ ዓመት በፊት ዳግመኛ ሲመጣ ቤተ ክርስቲያን ምን ታረጋለች? ትነጠቃለች። ግን የቤተ ክርስቲያን መነጠቅና የጌታን መምጣት በጊዜ ውስጥ የሚሆን ሳይሆን ሁሉም በአንድ ላይ የሚሆን ነው። ምክንያቱም ይላሉ እነዚህ ጌታን በአየር ምን ለማድረግ ለመቀበል ነው የምንነጠቀው እንጂ እኛን ይዞን ሄዶ ከዛ በኋላ በሌላ ጊዜ ዳግመኛ ሊመጣ አይደለም። ጌታ ልንቀበለው ነው። እንግዳ ቤታችን ሲመጣ ፕሬዝዳንቶች ሲመጡ፣ አሁን ፕሬዝዳንት ኦባማ ወደ ኢትዮጵያ ይሄዳል ተብሏል እና ፕሬዝዳንት ኦባማን የኢትዮጵያ መሪዎች እና የኢትዮጵያ ህዝብ የሚቀበለው ቤቱ ሆኖ አይደለም። የት ሄዶ ነው? ኤርፖርት ሄዶ ነው። ኤርፖርትም ሄዶ ምንድነው? አብሮት ወደ አሜሪካ ሊመጣ ነው። ምን ሊያደርግ ነው? እዚ ከአይሮፕላን ጣቢያ ተቀብሎት ወደሚያርፍበት ቤተ መንግስት ይዘውት ወይም ወደሚያርፍበት ሆቴል ይዘውት ሊሄዱ ነው። ይሄን የሚያረጉት ግልጽ ነው። ስለዚህ እኛም ወደዚህ ምድር የሚመጣውን ኢየሱስ ክርስቶስን ለመቀበል ምን እናረጋለን? ባየር ላይ እንነጠቃለን። ሁሉ ጊዜም ከዛ በኋላ ከጌታ ጋር እንሆናለን ይላሉ። ስለዚህ ትንሣኤን እነዚህ ሲመለከቱ ከሺህ ዓመት በፊት ትንሣኤን ሲመለከቱ ቅዱሳን ምናልባት ዛሬ ያለን በሕይወት ካለን እንነጠቃለን በሕይወት እንዳለን የሞቱ ቅዱሳን ካሉ በጌታ እንቀላፉ ከእኛ በፊት ይሁን በየትኛውም ዘመን እነሱም ይነሳሉ። አንቀድማቸውም። እንደውም የእነሱ ትንሣኤ ቀድሞ እነሱም ከጌታ ጋር ሆነው ነው የምናገኛቸው። እኛም ደግሞ ከጌታ ጋር እንሆናለን። እግዚአብሔር የተመሰገነ ይሁን። ባነበብኩላችሁ ክፍል ላይ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። አያችሁት? ስለዚህ እነሱም ይነሳሉ፣ እኛም ከጌታ ጋር በንጥቀት አብረነው እንሆናለን። ከዛ በኋላሳ ሺው ዓመት የክርስቶስ መንግስት ይጀመራል። ይሄ ሺው ዓመት የክርስቶስ መንግስት ምድር የምትታደስበት፣ ባለፈው እንደተመለከትናቸው ብዙ ዝርዝር ጥቅሶች አይተናል። ሰዎች የጦር መሳሪያቸውን ሁሉ ማረሻ የሚያደርጉበት በሺው ዓመት የክርስቶስ መንግስት የሚገቡ ከታላቁ መከራ ውስጥ የነበሩ የሰው ልጆች ወደ ሺው ዓመት መንግስት የመግባት እድል ይሰጣቸዋል። የአካል ለውጥ እንደ ቅዱሳን ጌታን እንዳመኑት ሳይለወጡ ሳይነጠቁ ወደ ሺው ዓመት የክርስቶስ መንግስት ገብተው የመዳን እድል ይሰጣቸዋል። ስለዚህ በዛ በሺው ዓመት የክርስቶስ መንግስት ውስጥ እነዚህ ሰዎች በጌታ መንግስት ስር ይሆናሉ። ጌታ ኢየሱስ ምንም እንኳን የሰማይና የምድር ጌታም ቢሆን ለአብርሃም የምድር ተስፋ ሰጥቷል፣ ለዳዊት የመንግስት ተስፋ ሰጥቷል። በብሉይ ኪዳን ለአብርሃምና ለዳዊት የሰጣቸው ተስፋዎች ተግባራዊ ይሆናሉ። ባለፈው እንዳየነው ሕግ ከጽዮን ይወጣል። አሕዛብ ሁሉ ወደ ጽዮን እየሄዱ የእግዚአብሔርን መንገድ ሊማሩ ይፈልጋሉ። የመዳን ዕድል ሰዎች ያገኛሉ፣ የእግዚአብሔርን ፊት ይፈልጋሉ። የሚያስደንቅ ነገር ነው። ይሄ ዘመን ይሆናል ብለን እናምናለን። እግዚአብሔር የተመሰገነ ይሁን። አያችሁት? በዚህ ዘመን ውስጥ ሰዎች ወደ ጌታ ሲመጡ የጌታንም ነገር ሲፈልጉ የህይወት ለውጥ አንዳንዶች ሲያገኙ ሲድኑ፣ አንዳንዶቹ ግን የእግዚአብሔርን ነገር በውጫዊ ደረጃ እንጂ የሚቀበሉት የውስጥ ለውጥ ስለሌላቸው፣ ውስጣቸው ለመንግስቱ አመጽ ነገር ስላላቸው ያልተቀበሉት፣ ጌታን ያልተቀበሉ፣ ከልባቸው ያልተቀበሉት። መጨረሻ ላይ ሰይጣን በዚህ ሺህ ዓመት ስለታሰረ ሊያስታቸው ስለማይችል ከሺው ዓመት የክርስቶስ መንግስት በኋላ የዘላለሙ መንግስት ከመጀመሩ በፊት በምድር ላይ ያሉትን የሰውን ልጆች ለማጥራት እግዚአብሔር ለሰይጣን እድል እንደገና ይሰጠዋል። እና ሰይጣን ይመጣል፣ እነዚህን ሰዎች ያስታቸዋል። ከሰይጣን ካሳታቸው በኋላ ራእይ ላይ እንመልከተው እንዴት እንደሚል። የአንዳንዱ ነገር ማንበቡም ትልቅ ነገር ነው፣ እግዚአብሔር ይመስገን። እና ቁጥር 7 ላይ ምዕራፍ 20 ላይ ሺሁ ዓመት ሲፈጸም ሰይጣን ከስራቱ ምን ያደርጋል? ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግን ማጎግን እንዲያስታቸው ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። እንግዲህ ይታያችሁ፣ በዚያን ዘመን የሰው ልጆች በሺው ዓመት የክርስቶስ መንግስት ይወልዳሉ፣ በነገራችን ላይ ያገባሉ። ማንኛውንም ኖርማል የሰው ልጆችን የምድር ህይወት ሊኖሩ እንደሚችሉ ይታወቃል። እድሜያቸው ረጅም ነው። በጣም ጎልማሳ ልጅ የሆነው 100 ምናምን ዓመት ነው የሚሆነው። እና እንደዚህ በቀላሉ ሰዎች አይሞቱም። ስትሬስ ያለበት አይደለም። የክርስቶስ መንግስት አለ። ነገር ግን ሰዎች ነፃ ፈቃድ አላቸው። በክርስቶስ መንግስት ውስጥ እንደ ዘላለሙ መንግስት ቅዱሳን ተነጥቀው እንደሚሄዱበት እንደ ሰማያዊው መንግስት ሳይሆን አላደለም ልባቸው ሊመርጠው እድል የሚሰጣቸው የመጨረሻ እድል እግዚአብሔር ለሰው ልጆች እድል የሰጠበት ዘመን እንደሚሆን ይታመናል። ግን ይሄም ሁሉ እድል ተሰጥቶ ግን እንዳነበብነው ቁጥራቸው በርካታ የሆኑ ሰዎች በዚህ በጌታ መንግስት ላይ የሚያምጹ ይሆናሉ። ቁጥር 9 ተመልከቱት። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈርና የተወደደችውን ከተማ ምን አረጉ? ከበቡ። ጌታም ይነግስባት የሚገዛባት ኢየሩሳሌምን ለመክበብ ይመጣሉ። እሳት ከሰማይ ከእግዚአብሔር ዘንድ ወርዳ ምን አረጋቻቸው? ይሄ ረጅም ሂደት ያለው አይደለም። በአንድ ጊዜ ኢሚዲየት የሆነ ሶሉሽን ይሰጣል። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ይጣላል ማለት ነው። ልብ በሉ፣ ሰይጣን በዚህ ጊዜ የታሰረው ሰይጣን ተፈቶ አያችሁት፣ በሺው ዓመት የክርስቶስ መንግስት ላይ እንዲህ ሊፈታተን ይችል መጨረሻ ሊፈታተን ይችል የተለቀቀው ሰይጣን መቼ እንደታሰረ ማወቅ አለባችሁ። የታሰረው በታላቁ መከራ መጨረሻ ላይ ነው የታሰረው። በታላቁ መጨረሻ ላይ ምን እንደሆነ መርሳት የለብንም። ሐሰተኛው ክርስቶስ፣ ሐሰተኛው ነቢይ በታላቁ መከራ ለብዙ ጥፋት ምክንያት የሆኑት ከተያዙ በኋላ ነው። አያችሁት ምን እንደሚል ምዕራፍ 19 ተመልከቱት። ቁጥር 20 አውሬውም ተያዘ፣ ሐሰተኛው ክርስቶስ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትንም ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ፣ ወፎችም ሁሉ ከስጋቸው ጠገቡ ይላል። በጣም ብዙ ሰዎች በዚህ በአርማጌዶን ጦርነት ጊዜ ያልቃሉ። በጣም በብዙ ሺህ የሚቆጠሩ ሰዎች። ሐሰተኛው ክርስቶስ ለዚህ ሁሉ የአመፅ ምክንያት የሆነው ይኸው እንዳነበብነው ወደ እሳት ባህር ከሐሰተኛው ነቢይ ጋር ይጣላል። ለሱ ለዚህ ለሐሰተኛው ክርስቶስ ስልጣኑን ሁሉ የሰጠው ዲያብሎስ የክርስቶስ ኢየሱስ ዳግመኛ ምጽአት በአርማጌዶን መጨረሻ ላይ ይመጣል። የእስራኤልን ሕዝብ ለመታደግ ኢየሱስ ክርስቶስ ሲገለጥ እነዚህ ሁለት ሐሰተኛው ነቢይና ሐሰተኛው ክርስቶስ ወደ ባህር ሲጣሉ፣ ሐሰተኛው እነሱን ያሳተው ዲያብሎስ ግን በአንድ መልአክ አማካኝነት ተይዞ ወዴት ይገባል? ወደ ጥልቅ ጉድጓድ ይገባል። ይሄ ነው ሁኔታው። ግልጽ ነው። ስለዚህ እነዚህ ታሪካዊ ቅድመ ሺህ ዓመት የሚያምኑት ከሌሎቹ ማለት ከዲስፔንሴሽናሊስቶች የሚለዩት ምንድነው? ሺህ ዓመቱን ያምናሉ። ሰይጣን ሊታሰር እንደሚችል ያምናሉ። እንደሚፈታም ያምናሉ። አንዳንዶቹ ግን ታሪካዊ ቅድመ ሺህ ዓመት አላቸው የሚባሉ አንዳንዶቹ ሺህ ዓመቱን በቁጥር እንዳለ ሺህ ዓመት ብሎ መውሰድ ያስቸግራቸዋል። ግን አንዳንዶቹ ግን ሺህ ዓመት ሊኖር እንደሚችል ያምናሉ። ግልጽ ነው። ስለዚህ እነዚህ ነገሮች በመጽሐፍ ቅዱስ ውስጥ ስንመለከታቸው አተረጓጎሞች እንደዚህ ሊሆኑ እንደሚችሉ ማየት አለብን። እግዚአብሔር ይመስገን። የመጨረሻ ትንሣኤ አለ። ያ ትንሣኤ በሺው ዓመት የክርስቶስ መንግሥት መጨረሻ ላይ የሚሆን ትንሣኤ ነው። ያ ትንሣኤ በራእይ ምዕራፍ 20 ላይ ሲጠቀስ ይታያል። እሱ ምንድን ነው? ተመልከቱት ቁጥር 11 ላይ ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየው፣ ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችና ታላላቆችን በዙፋኑ ፊት ቆሞ አየው፣ መጽሐፍትም ተከፈቱ። ሌላ መጽሐፍን ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባህርም በእነርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ተጣሉ። ይህ የእሳት ባህር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። ብዙ የእግዚአብሔር ሰዎች የሚያምኑት እኔም በበኩል የማምነው ይሄ ዙፋን ይሄ ፍርድ በዚህ በራእይ ምዕራፍ 11 ላይ ምዕራፍ 20 ቁጥር 11 ላይ ያለው ነጩ ዙፋን ፍርድ የሚባለው በሺው ዓመት መጨረሻ ላይ የሚደረግ ፍርድ ነው። የመጨረሻው ፍርድ ነው። እናም በዚህ ፍርድ ጊዜ በጌታ ዙፋን ፊት የሚቀርቡት አማኞች አይደሉም። እናም ብዙ ሙታን ይነሳሉ ሳያምኑ የሞቱ ቅዱሳን ሲነጠቁ ሙታን ይነሳሉ ብለናል። እነዚህ የሚነሱት በጌታ ያንቀላፉት ናቸው የሚነሱት በጌታ ዳግመኛ ምጽአት በዚያ አመለካከት መሰረት። ነገር ግን በጌታ ዳግመኛ ምጽአት ጊዜ ያልተነሱት በመነጠቅም ይሁን በዳግመኛ ምጽአቱ ያልተነሱት በሺው ዓመት መጨረሻ ላይ ይነሳሉ። ያ ትንሣኤ የዘላለም ፍርድ የሚቀበሉበት ትንሣኤ ነው። ከዛ በኋላ የሚሆነው አዲስ ሰማይና አዲስ ምድር ነው። እግዚአብሔር የተመሰገነ ይሁን። የዘላለሙ የክርስቶስ መንግሥት ይጀመራል። የእግዚአብሔር ስም ብሩክ ይሁን። ያ ራሱን የቻለ ነው፣ ወደፊት እናየዋለን። ስለዚህ አመለካከቶቻቸውን በጥራትና በጥልቀት ብዙ መመርመር የሚገባው ቢሆንም እነዚህን ጥቂት ነገሮች ነው እንግዲህ ያየነው ማለት ነው። ባጭሩ ለመከለስ ያህል እንመልከተው። ሺህ ዓመት እንዳለ ያምናሉ በጥቅሉ። እና ይሄ ሺህ ዓመት የሚጀመረው በክርስቶስ ዳግመኛ ምጽአት ነው። የክርስቶስ ኢየሱስ በሚስጥር ለቤተ ክርስቲያን ይመጣል የሚባል ንጥቀት የለም። የቅዱሳን መነጠቅ የሚሆነው ወደ ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ፣ በዚያን ሰዓት ቅዱሳን እሱን በአየር ለመቀበል ይነጠቃሉ። በዚያን ጊዜ በጌታ ያንቀላፉ የሞቱ የብሉይም የአዲስ ኪዳንም ቅዱሳን ሁሉ ይነሳሉ፣ ከጌታ ጋር ሁልጊዜ ይሆናሉ። ምን ያደርጋሉ በዚህ በሺህ ዓመት እነዚህ ቅዱሳን? አብረውት ከጌታ ጋር ይነግሳሉ። ምዕራፍ 20 ላይ ብትመለከቱ ዙፋኖችን አየው፣ በእነርሱ ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱን በግንባራቸው በእጆቻቸው ያልተቀበሉትን አየው። ከክርስቶስም ጋር ሺህ ዓመት ኖሩና ምን አረጉ? ነገሱ ይላል። ስለዚህ በምድር ላይ ይነግሳሉ። እንደዚህ ያሉ የተስፋ ቃሎች የራእይ መጽሐፍን በጠቅለል ባለ መንገድ ከጌታ ምጽአት አኳያ እንዴት እንደሚታይ ሳሳያችሁ ብዙ እነዚህ ነገሮች እናያለን። እና ቁጥር 5 የቀሩት ሙታን ግን ይህ ሺህ ዓመት እስኪፈጸም ድረስ በሕይወት አልኖሩም ይላል። ስለዚህ ሺህ ዓመቱ ሲጀመር ያልተነሱ ሙታን ሞተው የነበሩ ያልተነሱ ወደ ዘላለም ፍርድ የሚሄዱ ናቸው እንጂ የሚድኑ አይደሉም ማለት ነው። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ምን የለውም? ሥልጣን የለውም ይላል። እግዚአብሔር ይመስገን። በእነዚህ ሰዎች እንግዲህ አመለካከት የሚሆነውን ነገር በሙሉ አሁን አብረን አየን። የሚቀጥለውን ደግሞ ሲጠቅለል ባለ መንገድ እንመልከት። ልብ እንበል፣ እነዚህ ታሪካዊ ሺህ ዓመት የሚባሉት ቤተ ክርስቲያንንና አይሁዳውያኖችን በተለየ መንገድ ከፍለው የማየት አመለካከት እንደሌላቸው መረዳት አለብን። ዲስፔንሴሽናል ፕሪሚሌኒያሊስት የሚለውን እንመለከታለን። ዲስፔንሴሽን ምን ማለት ነው? ብዙ የእግዚአብሔር ሰዎች ምን ይላሉ? እግዚአብሔር በሰው ልጆች ታሪክ ውስጥ የሰራባቸው ራሱን የቻለ የአሰራር መንገዶች አሉት። እግዚአብሔር ጸጋውን ዲስፔንስ ያደረገበት አሰራሩን፣ ፈቃዱን ያከናወነባቸው የተለያዩ ጊዜያቶች አሉ። ለምሳሌ ብዙዎቹ በጣም በዝርዝር ክፍልፍል እያደረጉ የተለያዩ ዘመኖቹን አንዱ ከአንዱ በተለየ መንገድ የሚለይበትን ያሳያሉ። ጠቅለል ባለ መንገድ ብንመለከት እግዚአብሔር ሙሴ እስኪመጣ ድረስ የነበረውን ዘመን ብትመለከቱት እና አብርሃም፣ ይስሐቅ፣ ያዕቆብ ከነሱም በፊት ደግሞ እነ ኖህ የነበሩበት የእግዚአብሔር ሰዎች የነበሩበት ዘመን አለ። ያ ዘመን ራሱን የቻለ ዲስቲንክት የሆነ ዘመን ነው። ሕግ አልነበረም። የቤተ መቅደስ ስርዓት አልነበረም። ራሱን የቻለ ዘመን ነው። እግዚአብሔር በዚያን ዘመን ከነበሩ ሰዎች ጋር ይሰራ የነበረበት አሰራሩ ዲፍረንት እንደሆነ እናያለን። ሙሴ ደግሞ ከመጣ በኋላ ሕግ የተሰጠበት ዘመን አለ። ይህን ዘመን ስንመለከት ራሱን የቻለ ዲፍረንት የሆነ የራሱ ባህሪ አለው። ሕግ መሰጠቱ፣ እስራኤላውያኖች እንደ እግዚአብሔር ሕግ መኖራቸው፣ ቤተ መቅደስ መኖሩ እና ያ ደግሞ ዘመን በምን አበቃ? በአዲስ ኪዳን አበቃ። አዲሱ ኪዳን በክርስቶስ ደም ምን ያረገ ነው? የተመረቀ ዘመን እንደሆነ እናያለን። አንዳንዶች ይህንን ዲስፔንሴሽናልን ነገር ሲመለከቱ ብዙ ነገሮች ያሉ የክርስቶስ ኢየሱስ በምድር ላይ የሚገዛበትን ሽውን አመት ሰባተኛው ቀን ይሉታል። አንድ ቀን እንደ ሺህ አመት አይደለም? ልክ እንደዛ በማድረግ ሰባተኛው ቀን ይሉታል። እግዚአብሔር ሰንበትን የሰው ልጆችን ሁሉ የሚያሳርፍበት ዘመን በሚል ይወስዱታል። ሌሎቹን ዘመናት በሙሉ ይቆጥሩና 6 ቁጥር የሰው ቁጥር ስለሆነ የሰው ልጆች ሁኔታ የታየበት ጊዜ ነው። 7 ግን ሰባተኛው አመት ሰባተኛው ቀን 7000 እግዚአብሔር ፈቃዱንና ምክሩን በምድር ላይ የሚያደርግበት ጊዜ ነው በሚል ሁሉ ይተረጉማሉ። እነዚህ አተረጓጉሞች የመጽሐፍ ቅዱስን እውነቶች ወስደው ሲስተማታይዝ እያደረጉ በሲስተም ሰዎች ኦርጋናይዝ የሚያደርጉበት ነገር ስለሆነ ቅድም እንዳልኳችሁ ይህንን ነው ማምነው እያለን የምንፋለምበት ወይንም የምንሟገትበት አይደለም። ግልጽ ነው። ስለዚህ በመጽሐፍ ቅዱስ ውስጥ የሚያጠኗቸውን የሚያዩአቸውን ነገሮች ላጠናንና ላከፋፈልም እንደሚመችው ሰዱ እንጂ አንዳንዶቹ ደግሞ አክርረውም ይህንን የመውሰድ ባህሪ ይታይባቸዋል። ይህ አመለካከት ያላቸው ሰዎች በቤተ ክርስቲያንና በአይሁድ መካከል ትልቅ ልዩነት እንደሚኖር ያምናሉ። ምንም እንኳን አይሁዳውያኖች ከጌታችን ዳግመኛ መጀመሪያ ከመጣበት ጊዜ ጀምሮ ቤተ ክርስቲያን ከተመሰረተችበት ጀምሮ ወንጌልን እንደማንም ሰው አምነው እንደሚድኑ ቢታወቅም አይሁዳውያኖች collectively as a nation የተገባላቸው ተስፋ ስላለ ያ ተስፋ ይፈጸማል ይላሉ። በዚህ አመለካከታቸው ለየት ያለ መጽሐፍ ቅዱስ ትርጉምን መጠበቅ እንዳለበት አክርረው ይወስዳሉ። ከዚህ በፊት ጠቁሚያቸዋለሁ ይሄንን መጽሐፍ ቅዱስ እስራኤልን አስመልክቶ የሚናገረውን ነገር እኛ በሚመስለን መንገድ እየተረጎምን ለቤተ ክርስቲያን ማዋል የለብንም። በመጽሐፍ ቅዱስ ነቢያቶች ውስጥ በብሉይ ኪዳን የተናገሩት ነገር እንዳለ ለአይሁድ የተነገረው ነገር ለአይሁድ መሆን አለበት። እኛ በትርጉማችን እየለወጥን አይሁድ እያለ ቤተ ክርስቲያን ብለን ምን ተረጉም በስልጣን የለንም ባዮች ናቸው። በሌላ አባባል ሌሎቹም በሌሎች የመጽሐፍ ቅዱስ አተረጓጎም ህግ የሚገዙበትን ነገር ግን በመጨረሻ ዘመን ጉዳይ ላይ ሲመጣ ብቻ ትንቢትን መለወጥን ሲወስዱ የለም ኮንሲስተንት መሆን አለብን። በሌላ ነገር እኛ የምንለውን አተረጓጎም ከተጠቀማችሁ ትንቢትን አስመልክቶ በሚሆን ትርጉም ላይ ብቻ ስለመጨረሻው ዘመን ለምን አተረጓጎማችን ይለወጣል የሚል የጸና አቋም የሚያሳዩ ናቸው ማለት ነው። ስለዚህ ይሄ አመለካከት ያላቸው በቤተ ክርስቲያንና በእስራኤል መካከል ልዩነት እንዳለ ያምናሉ። ለእስራኤል የተነገሩት ትንቢቶች ሁሉ ይፈጸማሉ። ይህንን በሰፊው ባለፈው አይተናል። ይህንን ነገር እንደማትረሱት ተስፋ አረጋለሁ። የመጽሐፍ ቅዱስ ትንቢትን እንደ ማንኛውም አይነት ትርጉም በቀጥታ መተርጎም እንዳለበት የሚያምኑ ናቸው። ስለ እስራኤል የሚናገረውን ስለ እስራኤል ብቻ ሆኖ መተርጎም እንዳለበት ይወስዳሉ። የጌታ መምጣት በማንኛውም ጊዜ ሊሆን እንደሚችል በጽኑ ያምናሉ። ብዙ ጊዜ ብዙዎች የሚሳሳቱት ምንድን ነው? የጌታን መምጣት ዳግመኛ ምጽአት መነጠቅን የሚያምኑት ከመከራ በፊት መነጠቅን የሚያምኑ ስትሪክትሊ አመለካከት ያላቸው ቀን ፕሬዲክት ማድረግ እንደማይቻል ነው የሚያምኑት። ቀን ፕሬዲክት የጌታን ቀን ፕሬዲክት ማድረግ አይቻልም ባዮች ናቸው። ግልጽ ነው። ለምን ጌታ እንዴት ነው መጣለው ያለው? እንደ ሌባ መቼ ሊመጣ ይችላል? ዛሬም ሊመጣ ይችላል፣ ነገም ሊመጣ ይችላል፣ ኤኒ ታይም። ከዚህ የተነሳ ይሄ የጌታ ኢሚነንት ሐዋርያቶች ዛሬ ይመጣል እያሉ ነው ይጠብቁ የነበሩት። አንዳንድ ትንቢቶች እስኪፈጸሙ ድረስ እንመልከት፣ እንጠብቅ፣ ያልተፈጸሙ አሉ አይሉም። ለምን? ጌታ ቅዱሳኑን ወደ ራሱ ለመውሰድ የሚመጣው በድንገት እንደሚሆን አሁን ሊሆን እንደሚችል ሐዋርያቶች እያሰቡ እንደጠበቁ እኛም እንደዚሁ ነው መመልከት ያለብን ባዮች ናቸው። ስለዚህ ጌታ ኤኒ ታይም ይመጣል? የስ። አይ የለም፣ ይሄ እስኪሆን ድረስ ይሄ ከሆነ በኋላ ይሄ ከሆነ በኋላ ብንል ወደ ታይም ሴቲንግ ልንመጣም እንደምንችልም ይመለከታሉ። ግልጽ ነው። ስለዚህ የጌታ መምጣት በማንኛውም ጊዜ ሊሆን እንደሚችል በጽኑ ነው የሚያምኑት። ከጌታ ዳግመኛ ምጽአት በኋላ እንደሚሆኑ የተነገሩ ትንቢቶች መፈጸም የሚጀምሩት ቤተ ክርስቲያን ከተነጠቀች በኋላ ነው። ለምን? የአመጽ ምስጢር አሁን ይሰራል ይላል ተሰሎንቄ ላይ። ያመስ ሚስተር አሁን ይሰራል ነገር ግን እንደ ተያዘና ቤተክርስቲያን ያመጽን ሚስተር የሚቋቋም ጸጋ ስላላት የቤተክርስቲያን ጸሎት ስላለ ቅዱሳንን የሚጠብቅና የሚጋርደው የእግዚአብሔር መንፈስ ስላለ ይሄ ያመጽ ሚስተር እንደ ልቡ መስራት አሁን አልቻለም። ነገር ግን ቤተክርስቲያን ከምድር ላይ ስትወሰድ ያመጽ ሚስተር ይለቀቃል በምድር ላይ እና ያን ጊዜ ሰይጣን በምድር ላይ የፈቀደው ነገር ሊያደርግ የሚችልበት ሁኔታ ይመጣል። በመጽሐፍ ቅዱስ ላይ የተነገሩ የመጨረሻው ዘመን ምልክት ሊሆኑ ይችላሉ የሚባሉት የሚያስፈሩት ነገሮች ሁሉ መፈጸም ይጀምራሉ ብለው ያምናሉ። ግልጽ ነው? ግልጽ ነው አይደለም? እግዚአብሔር የተመሰገነ ይሁን። አንድ ቦታ ላይ አብረን እንመልከት። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ምን እንደሚል ምዕራፍ 2 ከቁጥር ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚወጣ በመልእክት የጌታ ቀን ደርሷል ብላችሁ ካይምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ማንም በማናቸው መንገድ አስታችሁ ክህደቱ አስቀድሞ ሳይመጣ ያመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከናንተ ጋር አሰለው ይህን እንዳልኳችሁ ትዝ አይላችሁም? ምን በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ ይላል። እና ይሄንን ወደፊት አብረን ያወለን ስለ መከራው ዘመን ስናጠና ራሱን የቻለ ትምህርት ነው። ግን ምንድነው የሚላቸው? ይሄንን ያመጽን ሚስጥር የሚከለክለው አለ ይላል። አንዳንዶች መንግስት ነው ይላሉ። ነገር ግን ይሄ ያመጽን ሚስጥር የሚከለክል መንግስት የለም፣ የእግዚአብሔር መንፈስ ነው። እግዚአብሔር ይመስገን። ስለዚህ ያመጽ ሚስጥር አሁን ይሰራል። ቁጥር 7 ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ ይላል። ስለዚህ ጌታ ኢየሱስ ክርስቶስ ያመጽን ሚስጥር ሊያጠፋ ዳግመኛ መጻቱ ላይ እንደሚመጣ ይታመናል። ስለዚህ እነዚህ የሚያምኑት ዲስፔንሴሽናሊስቶች የቤተ ክርስቲያን ዘመን አሁን ያለው ቤተ ክርስቲያን ከሐዋርያት ሥራ ምዕራፍ 2 ጀምሮ የተጀመረችው የክርስቶስ ቤተ ክርስቲያን ዘመኗ የቤተ ክርስቲያን ዘመን ነው። ያ ዘመን የቤተ ክርስቲያን ዘመን ጌታ ኢየሱስ ክርስቶስ በእርሱ ያንቀላፉትን በጌታ ያንቀላፉትንና በሕይወት ያሉትን ቅዱሳን ለመንጠቅ የሚመጣበት ጊዜ አለ። ይሄ ድብቅ የሆነ የጌታ መምጣት ነው እና እንደ ዳግመኛ መጻቱ አይደለም። እና በዚህ ጊዜ ቅዱሳን ይነጠቃሉ። እና በዛን ጊዜም የሆነው ነገር ብዙ ፊልምም ተሰርቷል፣ የተለያዩ ነገሮች ተሰርቷል፣ ብዙ ሴንሴሽናል ነገር ተደርጎበታል። እና ክርስቲያኖች ይነጠቃሉ። ሲነጠቁ ምንድነው የሚሆነው? በክርስቲያኖች መነጠቅና በሺው ዓመት መካከል የሰባት ዓመት ክፍተት አለ። ግልጽ ነው? ሰባቱ ዓመት ታላቁ የመከራ ጊዜ ነው። ልዩነቱ ይሄ ነው እንግዲህ። እና ቤተክርስቲያን ስትነጠቅ በዚያን ጊዜ አማኞች በጌታ ፊት በጌታ የፍርድ ዙፋን ፊት ይሆናሉ። የነጩ ዙፋን ፍርድ ፊት አይደለም የሚሆኑት፣ የጌታ ዙፋን ፊት። እያንዳንዱ በሕይወት ዘመኑ እግዚአብሔር በሰጠው መክሊትና በሰጠው ጸጋ ምን እንዳደረገ ከጌታ ዘንድ ፍርድን የሚቀበልበት ይሆናል። ይህ የፍርድ ጊዜ የሥራ ፍርድ ጊዜ ይሆናል። ወገኖቼ የጆክ ጊዜ አይደለም፣ ይሄ ፈን ታይም አይደለም። ሪሊ ጌታ በሕይወት ሳለን ያደረግነውን ነገር ሁሉ የሚመለከትበት ጊዜ ይሆናል ማለት ነው። ግልጽ ነው? አማኞች ከጌታ የሚሆነውን አንተ ታማኝ ልባም ባሪያ እየተባሉ እንደ ሽልማታቸው ሽልማትን የሚቀበሉበት ኃላፊነትን የሚወስዱበት። ሊስን ጋይስ፣ የምንሄድበት የእግዚአብሔር መንግስት መንግስት ነው። እግዚአብሔር ይመስገን። ንጉሥ አለው፣ ግዛት አለው፣ ስራ አለ። በዘላለሙ በክርስቶስ መንግስት ውስጥ በምድር ላይ እንደኖር ነው እንደሰራ ነው ሽልማት አለን። ይህንን ስለ ሽልማት ወደፊት እንመለከታለን። ራሱን የቻለ ትምህርት ነው። ግልጽ ነው? ስለዚህ
በንጥቀትና በታላቁ መከራ በሺው ዓመት መካከል ታላቁ መከራ አለ። ቅዱሳን ከጌታ ጋራ ከሺው ዓመት በፊት ከታላቁ መከራ በኋላ ከጌታ ከኢየሱስ ክርስቶስ ጋራ አብረውት ይመጣሉ። ድል አድራጊ ሆነው አጅቦት እግዚአብሔር የተመሰገነ ይሁን። በምድር ላይ ያለውን የጨለማውን ኃይል የሰይጣንን ሰራዊት ሁሉ ድል የሚነሱ ሰራዊት ሆኖ ካሸናፊው ከነገስታቱ ንጉስ ከጌቶቹ ጌታ ከኢየሱስ ጋር አብረው ይመጣሉ። ግልጽ ነው። ስለዚህ የቤተ ክርስቲያን ዘመን መቼ ያበቃል? ልክ የመከራው ዘመን ከመሆኑ በፊት። አንዳንዶች ምን ይላሉ? የለም ከመከራ በፊት አይደለም ቤተ ክርስቲያን የምትነጠቀው። የመከራው ዘመን በሁለት ይከፈላል። እሱን ለብቻውን እንማራለን ብያችኋለሁ። 3 ዓመት ተኩል የመጀመሪያ አለ። የመጨረሻው 3 ዓመት ተኩል አለ። የመጨረሻው 3 ዓመት ተኩል ከባድና ታላቅ መከራ ጊዜ ስለሆነ ቤተክርስቲያን መሃል ላይ ነው የምትነጠቀው ይሏሉ። መጀመሪያ ነው የምትነጠቀው ይሏሉ። እና እነዚህ ሁኔታዎች አማኞች መጽሐፍ ቅዱስን የሚያውበትና የሚተረጉምበት የሰዎች አስተያየት እንደሆነ መረዳት አለብን። ግልጽ ነው። ስለዚህ ቤተክርስቲያን ከተነጠቀች በኋላ በታላቁ መከራ ጊዜ ምን ይሆናል? ብዙ ሰዎች ባክስላይድ አድርገው የነበሩ ወደ ጌታ ይመጣሉ። በዚያን ዘመን አይሁዳውያኖች ወደ ልቦናቸው ይመለሳሉ። እና አይሁዳውያኖች አገልጋዮች 144,000 የሚሆኑ ጌታን ወደሚሄድበት የሚከተሉት የጌታን ፈቃድ ሚስዮናዊ ወንጌል የወንጌል አገልግሎት የሚፈጽሙ ይነሳሉ። በዚያ በታላቁ ዘመን እግዚአብሔርን የሚፈሩ ታላላቅ አገልጋዮች ሊነሱ ይችላሉ። አይሁዳውያኖች ምድርን በወንጌል ለመድረስ እንደ 144,000 የወንጌል ሰራዊት እንደዚህ የተሰማራበት ዘመን በምድር ላይ የለም ነው የሚባለው። ስለዚህ እነዚህ በጉ ወደሚሄድበት የሚሄዱ ለወንጌል የጨከኑ የመከራ ዘመን አርበኞች ናቸው። እግዚአብሔር ከታል በታላቁ መከራ ክፉ እንዳይደርስባቸው እግዚአብሔር የሚያትማቸው ለዚያን ቀን የመረጣቸው የወንጌል ሰራዊቶች በዛ በመከራ ዘመን ጌታን ያገለግላሉ። በታላቁ መከራ ጊዜ ብዙ ሰዎች ወደ ጌታ ሲመጡ በብዙ መስዋዕትነት ነው። ምክንያቱም ሐሰተኛው ክርስቶስ ለእኔ ካልሰገዳችሁ ይላል። የአውሬውን ቁጥር ያልወሰዱትን መነገድ መሸጥ እንዳይችሉ ያደርጋል። ታላቅ መከራ አለ። ብዙ ቅዱሳን አንገታቸው እየተቆረጠ በብዙ መስዋዕትነት ወደ ጌታ እንደሚመጡ ነው የሚታየው። ግን ጊዜው 7 ዓመት ብቻ ነው፣ እግዚአብሔር ይመስገን። ስለዚህ በእነዚህ ቅዱሳን አመለካከት መሰረት ይህንን 7ቱን ዓመት የመከራ ጊዜ የእስራኤል መከራ ጊዜ ብለው ይሉታል። እስራኤላውያኖች በዚህ መከራ ውስጥ ሲያልፉ በሕይወታቸው ከእግዚአብሔር ጋር ያላቸውን አካሄድ ለንስሐ የሚያበቃ የመከራ ሁኔታ እንደሚሆንላቸው ይታሰባል። እና የዓለም ሕዝብ ሁሉ በምድር ላይ ያለ ኢየሩሳሌም የምትከበብበትም ዘመን እንደሚሆን ይናገራል። አለፈው አንብቤላችኋለሁ። ዘካርያስ ምዕራፍ 12ን አትሊስት አንብበነው የዛሬውን ትምህርት ከሚኖረው ፕሮግራም የተነሳ ማጠናቀቅ ስላለብኝ በዘካርያስ 12 እንጨርሰዋለን። ዘካርያስ ይህን ትንቢት የተናገረበት ሁኔታ አብረን ተመልክተናል እና ከዚህ በፊት ማለት ነው። እና ዘካርያስ ምን ይላል? በዚህ በታላቁ መከራ ዘመን በሰባቱ ዘመን የሚሆነውን ነገር አስቀምጦልናል። ምዕራፍ 12 ላይ እንደዚህ ይላል፣ ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው። ሰማያትን የዘረጋ ምድርን የመሰረተ የሰውን መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሆናል። በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ። የምድር አሕዛብ ሁሉ በላይዋ ይከማቻሉ። በዚያን ቀን ይላል እግዚአብሔር፣ ፈረስን ሁሉ በድንጋጤ ተቀማጭን በእብድነት እመታለሁ። ዓይኖቼንም በይሁዳ ላይ ከፍታለሁ፣ የአሕዛብንም ፈረሶች ሁሉ በውርነት እመታለሁ። የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሠራዊት ጌታ በእግዚአብሔር ብርታት አለ ይላሉ ይላል። ኢየሱስ ታዳጊ ሆኖ በዚህ በአርማጌዶን የመጨረሻው 7 ዓመት መከራ መጨረሻ ላይ ኢየሩሳሌም ስትከበብ አይሁዳውያኖች በዚህ በሚጨነቁበት ጊዜ የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝ ሆኖ ዳግመኛ ይገለጣል። በዚያን ጊዜ ከቀመዛሙርቱ ይህን ትምህርት ጀምር እንዳነበብኩላችሁ በሐዋርያት ሥራ ላይ ጌታ ሆይ ለእስራኤል መንግሥትን መቼ ትመልሳለህ ብለው ጠይቀውት ነበር። ይህ አብ በራሱ ያደረገበትን ወራትና ዘመናት እንድታውቁ ለእናንተ አልተሰጠም ነው ያለው። ያን ዘመን ሊፈጽምላቸው ይገለጣል። እግዚአብሔር ይመስገን። በዚህ ጊዜ የሚሆነውን አይሁዳውያኖች እንዴት ንስሐ እንደሚገቡ ይናገራል። ምዕራፍ 13 በዚያ ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ይላል። እንዲህ ያለ ነገር በታሪክ ሆኖ አያውቅም። እግዚአብሔር ይመስገን። ስለዚህ አሁን የመጨረሻውን ዘመን ስንመለከት ከሺው ዓመት የክርስቶስ መንግሥት በፊት ቤተ ክርስቲያን አላደለም ከመከራው በፊት ትነጠቃለች የሚሉ አሉ። የለም፣ ቤተ ክርስቲያን አትነጠቅም። ዳግመኛ ምጽአት አንድ ነው። በመጨረሻው ከታላቁ መከራ በኋላ ነው ጌታ የሚመጣው የሚሉ አሉ። እነዚህ ኮንሰርቫቲቭ የሆኑ በጣም ሲሪየስ የሆኑ የመንፈስ ቅዱስን ጸጋ ሥራዎችና እኔና እናንተ የምናምናቸውን በርካታ የሆኑ ትክክለኛ ነገሮች ሁሉ የሚያምኑና የሚቀበሉ ሰዎች በእነዚህ በሁለት አመለካከቶች ላይ ዲፍረንት ቪው ይዘው እንደሚሄዱ ማወቅ አለብን። እግዚአብሔር ይመስገን። ታላቁን መከራና ያንን በጌታ መነጠቅ የሚለውን ራሱን የቻለ ቶፒክ አድርገን በሰፊው እናየዋለን። የሰማነውን እግዚአብሔር ይባርክልን። እንጸልይ። አምላካችን ልዑል እግዚአብሔር እናመሰግንሃለን። በአመለካከት ባተረጓጎም የቱንም ያህል የተለያየ ነገር እንደምናይ በሚያስለንም እንኳን ያንተ መምጣት ግን የማይቀር ነው። ጌታ ኢየሱስ እንደ ተናገርክ ቃልን ትፈጽማለህ። እግዚአብሔር ሆይ ይህንን ያለንበትን ዘመን እየዋጀን ወደ አንተ መሰብሰባችንንም ሁሉ እያስተዋልን ጌታ ሆይ የዘመኑን መቅረብ እየተመለከትን በጥንቃቄ እንድንኖር እርዳን። ሐዋርያቶች ዛሬ ከኛ ሩቅ በሆነ ዘመን እያሉ የጌታ መምጣት በደጅ ነው እያሉ ባሉበት ዘመን እንዴት እንደኖሩ እናስተውላለን። አቤቱ ልባችንን አንቃ። ወደ አንተ መሰብሰባችንን ጌታ ሆይ ያንተን መምጣት ችላ እንዳንል እንድትረዳን እንጸልያለን። ይህ ጸጋ ከቤተ ክርስቲያን አይጉደል። ይህ ተስፋ ከሕዝብ አይጥፋ። በምድር ላይ የምንኖረው የጎደለን እንዲሞላልን የምንሮጥለት ነገር ልባችንን አይስረቅ። አቤቱ ጌታ ሆይ እንደ ጠራህንና እንዳዳንከን ልባችንን በአንተ ጸጋና ኃይል ጠብቅልን። ክብር ምስጋና ሁሉ ለስምህ ይሁን። ስምህ ለዘላለም እስከ ዘላለም ይባረክ። በጌታ በኢየሱስ ክርስቶስ ስም አሜን። ተነስተን አብረን በረከት እንቀባበላለን።